ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ለመላው የክርስትና እምነት ተከታዮች አድማጮቻችን የኢትዮጵያ በሳምንት ድረገጽ ወይንም ethiopianthisweek.com እንኳን ለብርሃነ ትንሳኤው አደረሳችሁ እያለ የዛሬን ለተሰንበት ፕሮግራም በዚች ያውዳመት ሙዚቃ ይጀምራል። አድማጮቻችን በሙዚቃው ዘና እንዳላችሁ መገመትና ዛሬ የትንሳኤ በዓል እንደመሆኑ መጠን ዘመድ ወዳጅ ጓደኞች ተሰባስባችሁ እንደምትታደሙን ተስፋ በማድረግ አውዳመቱን የሚዘክር መርሃ ግብር ለማዘጋጀት ደፋ ቀና ስንል ስለዛሬው የትንሳኤ በዓል የሚያስረዳ አንድ ጽሑፍ አገኘንና ጽሑፉ በዓሉ የመብላት የመጠጣት የመደሰት ብቻ ሳይሆን የራሱ የሆነ ትርጓሜ እንዳለው በመገመት ያንንም ስለሚያብራራ ልናቀርብላችሁ ወደድን። ከዚች አጭር መሸጋገሪያ ሙዚቃ በኋላ ጽሑፉን ይዘንላችሁን ቀርባለን። አብራችሁን ቆዩ። በድጋሚ መልካም በዓል እንመኛለን። የጽሑፉ ርዕስ የስቅለቱና የትንሳኤው አብነት ይላል። ጸሐፊው ሰለሞን ተሰማ ጂናቸው ከሆሳና እስከ ማዕዶት ብሎ ይጀምራል። በየዓመቱ የትንሳኤ በዓል ተከብሮ የሚውለው በዕለተ እሁድ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው በዕለተ እሁድ መጋቢት 29 ቀን ነው። የግዕዝ ቋንቋ ሊቃውንት እንደሚተረጉሙት ከሆነ ትንሳኤ ማለት መነሳት ማለት ነው። ሞትን ድል አድርጎ ከሞታን ተለይቶ መነሳት ማለት ነው። ህይወት ማግኘት፣ ነፍስ መዝራት፣ ህልው መሆን ማለት ነው። ባሉ ጌታችን የተሰቀለበትን ለት መጋቢት 27ንና ሞትን ድል አድርጎ ለኮን ትንሳኤ ለሙታን ብሎ የተነሳበትን መጋቢት 29ን ቀን ጠብቆ እንዳይከበር ያደረገው ትልቅ ምክንያት አለ። እርሱም በየአመቱ መጋቢት 29 ቀን እሁድ አለማሉ ነው። ስለሆነም ከዘመናት በኋላ መጋቢት 29ን እየጠበቁ አንዴ ሰኞ፣ ሌላ ጊዜ ማክሰኞ ወይም ረቡዕና ሐሙስ ወዘተረፈ ይከበር የነበረውን የጌታ ትንሳኤ በለተ እሁድ ለማክበር የሚያስችለው ድንጋጌ በ13ኛው ክፍለ ዘመን ላይ አቡሻህር ኢብን ቢትሩስ ራሂብ ወይም ዮሐንስ የተባለው የአስክንድሪያ ካህን ገለጠው። በዚህም ድንጋጌ መሰረት የትንሳኤ በዓል ከመጋቢት 26 እስከ ሚያዝያ 30 ባሉት እሁዶች ውስጥ እየተዘዋወረ ይከበር ጀመር። በመሆኑም የጾመ ነነዌና የአብይ ጾም የሚጀርባቸው ዕለታት ሰኞ እንደሆኑ ተደነገገ። የሆሳዕናና የትንሳኤ ምለቶች ከእሁድ ውጪ እንዳይሆኑ ደንብ ተሰራ። የጸሎተ ሐሙስም በዕለተ ሐሙስ የስቅለት ዕለትም በየአመቱ 40 እንዲሆን ተደረገ። የቅዳሜ ስዑርም ከቅዳሜ ውጪ እንዳይሆን ተደረገ። ጌታችን መድኃኒታችንም የሞትን ቅኝ ግዛት ድል የተቀዳጀበት ዕለት እሁድ ስለነበረ የትንሳኤ በዓል ከእሁድ ውጪ እንዳይሆን ተደረገ። ለመሆኑ ሆሳዕና ማለት ምንድን ነው? ጸሎተ ሐሙስስ ማለት ምንድን ይሆን? ስቅለት ሲል ምን ማለት ነው? የቅዳሜ ስዑር ሲባል ትርጓሜው ምንድን ነው ብሎ የሚወዛገብ አንባቢ ሊኖር እንደሚችል እንገምታለን። ስለሆነም ወደ ዋናው ጽሑፋችን ስንገባ እግረ መንገዳችንንም የእነዚህን ቃላትና ሐረጋት ፍችም እያስተነተንን እንቀጥላለን። በመሆኑም የተወሰኑ አንባቢያን የአንዳንድ ቃላትን ትርጓሜ ለማላመጥና ለማዋጥ እንዳያንገራግሩ አደራ እንላቸዋለን። ከላይ እንደገለጽ ነው ሆሳዕና ማለት ከትንሳኤው በፊት ባለው እሁድ የሚከበር በዓል ሲሆን ጌታችን ኢየሱስ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ቀን ነው። ወደ ቤተ መቅደስም ሲገባ ሕዝበ አዳም ሰሌን አንጥፎ የወይራ ዘንጣፊ ጎዝጉዞ ሆሳዕና እያለ ጌታንና ደቀ መዛሙርቱን የተቀበሉበት ዕለት ነው። የመዝሙሩም ትርጓሜ ጌታችን ሆይ አድነን ማለት ነው። ስለሆነም የሕዝቡን ያድነን ጥሪ ለመመለስ ሲል ኢየሱስ ሰሙነ ሕማማቱን በዕለተ ሰኑይ ወይንም ሰኞ ጀመረ። እያስተማረና እያዘጋጀ ከሰኞ እስከ ሐሙስ ድረስ በኢየሩሳሌም ከተማ በአካባቢዋ ሲዘዋወር ሰነበት። በዕለተ ሐሙስ ግን ሁለት የማይታለፉ ተግባራትን አከናወነ። የመጀመሪያው ወደ ተራራው ጫፍ ወጥቶ ያደረገው ጸሎት ነው። ደም እንደ ላብ እየወረደው በተመስጦ ሲጸልይና ሲተጋ ሳለ ሶስቱ ነቢያት ነቢዩ ሄኖክ፣ ነቢዩ ሙሴና ነቢዩ ኤልያስ የሰማየ ሰማያትን አድማስ ጥሰው ከተፋ ሉ እንዲጸና ማዘዙት። የእግዚአብሔርም ድምጽ እያስገመገመ መጣ። ፈጣሪያችን መጽናናትንም ለዓለም ላከ። ከተራራው ከወረዱ በኋላ የመጨረሻውን ራት ለመብላት ሄዱ። በዚህ ምሽት ወቅት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ነገ በምልአተ መስቀል ላይ የሚፈተፈተው ስጋዬና የሚፈሰው ደሜ ይሄ ነው። ስለዚህም በምሴተ ሐሙስ ስጋውን በስንዴ ደሙንም በወይን አምሳል አድርጎ ለደቀ መዛሙርቱ የሰጠበት ምሽት ነው። ከዚህም ሌላ የደቀ መዛሙርቱ እግር ዝቅ ብሎ በትህትና ያጠበበትም ሰዓት ነው። እናንተም ለባልንጀሮቻችሁ እንደዚህ አድርጉላችሁ ብሎም ያዘዘው በዚሁ ጊዜ ነበር። የጌታንም አርያነት በመከተል የኢትዮጵያ ተዋህዶ ቤተክርስቲያን ምእመናን ዕለተ ሐሙስን ጸሎት በማድረግና የጌታንም እራት ለማሰብ ተብሎ የሚዘጋጀውን ጉልባን በመመገብ ተከብረዋለች። ከዚህም የመጨረሻ እራት በኋላ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ እስከሚነሳበት ለእሁድ አጥቢያ ከሌሊቱ 9 ሰዓት ድረስ ምእመናን ምንም ነገር ከመመገብ ይታቀባሉ ወይም ይጾማሉ። አርማቻችን ፕሮግራማችንን እንደምትከታተሉ ተስፋ ማድረግ ጽሁፉ በርግጥ አልተገባደደም ነገር ግን በጣም የጊዜ ችግር ስላለብን እዚች ላይ እንገተዋለን የሚቀጥለውን የጽሁፉን ክፍል በሚቀጥለው ሳምንት ይዘን እንቀርባለን እንግዲህ ሳምንቱ የትንሳኤ ሳምንት ስለሆነ የሚቀጥለውም ሳምንት ዳግማዊ ትንሳኤ የተባለ ስለሚዘከር በርግጥ በመጽሐፍ ቅዱስ አካሄድ ከሄድን ክርስቶስ የተነሳው አንዴ ነው ሁለት ያልተነሳም ነገር ግን መንፈሳዊ ክብደቱን በማየት ዳግማዊ ትንሳኤ ብለን እናከብረዋለን በዛን ጊዜ የዚህን ጽሁፍ ሁለተኛ ክፍል ይዘን መጣለን ጸሐፊውን ሰለሞን ሰማን እያመሰገንን አሁን በዚህ ሳምንት በሀገራችን ከተፈጠረው ክስተት ጋር የተያዘ አንድ ወቅታዊ የሆነ ቃለ ምልልስ አለን በቀጥታ ወደ ቃለ ምልልሱ ይዛችሁ እሄዳለሁ
አድማጮቻችን ፕሮግራማችን ይቀጥላል ባለፈው ሳምንት በድረገጻችን ማለትም በethiopianthisweek.com በተመሳሳይ ጦሳዎች የሚደረግ ግንኙነትን በመቃወም የወይንዬ አቡነ ተክለ ሃይማኖትና የአዲስ አበባ ወጣቶች ፎረም በጋራ በመተባበር የተቃውሞ ሰላማዊ ሰልፍ እንደሚያደርጉ የሚገልጽ ዜና አግኝተን በድረገጻችን ላይ ማውጣታችን ይታወሳል። ከዚህም አልፎ በኢትዮጵያ መንግስት በኩል ግብረ ሰዶማዊነት ምህረት የማይደረግበት ወንጀል እንደሆነ ህግ ሊጸድቅ እንደሆነና ይቅርታ የማይደረግለት ወንጀል መሆኑን ዜናውን አግኝተን አብረን አስነብበን ነበር። ይህ በዚህ እንዳለ ግን በዚህ ሳምንት የተለየ ዜና ደረሰን። በአፕሪል 26 በዚህ ሀገር አቆጣጠር ማለት ነው አድማጮች ማለት ከሰባት ቀን በኋላ ይመስለናል አድማጮች ሊደረግ የታቀደው ሰልፍ በመንግስት ትዕዛዝ ተሰረዘ የሚል ዜና ሰማን። ስለ ጉዳዩ ለማጣራትና መንስኤውን ለማወቅ ከሰልፉ አዘጋጆች አንዱ የሆኑትና የወይንዬ አቡነ ተክለ ሃይማኖት ሰብሳቢ የሆኑትን ሊቀ ትጉሃን ደረጀ ነጋሽን አግኝተን ስለ ሁኔታው ሊያስረዱን በመስመር ላይ ይገኛሉ። በቅድሚያ ሊቀ ትጉሃን በዚህች አጭር ጊዜ ውስጥ ይህንን ጉዳይ ለማስረዳት ፍቃደኛ በመሆኖ በድረገጻችን ማለትም በኢትዮጵያ የዚህ ሳምንት ድረገጽ ወይንም ethiopianthisweek.com ድረገጽ አንባቢዎችና እንዲሁም ደግሞ በሳምንታዊ የሬዲዮ ፕሮግራማችን ተከታታዮች ስም እያመሰገንኩኝ እስኪ ስለመከልከሉ ከመወያየታችን በፊት ሰልፉን ለምን መጥራት እንዳስፈለገ ቢያስረዱን ሊቀ ትጉሃን።
በቅድሚያ ለሀገራችን ለኢንተርቪው በእግዚአብሔር ስም አመሰግናለሁ። ሰልፉን መጥራት ያስፈለገበት ምክንያት አንዱ የግንዛቤ ማስጨበጫ መድረክ ሰላማዊ ሰልፍ ስለሆነ ነው። ምክንያቱም በአሁኑ ሰዓት ግብረ ሰዶም እጅግ ስር እየሰደደ እየሄደ በርካታ ህጻናቶች እየተጎዱ ነው ያሉትና ከዚህም በፊትም በ2003 አንድ ዮሴፍ የማነ ብርሃን የሚባል በምስራቅ አፍሪካ ግብረ ሰዶምን ያስፋፋውን ሰው በቁጥር 5 ገዳ ማታሪክ በምሰራው ላይ ተከሼ የሃይማኖት አባቶች መንግስትና ህብረተሰቡ ትኩረት ይስጥበት ብዬ አበክሬ ያሳስቤ ነበር። ከዛም አምና በ2005 ዓ.ም እንደ ኢትዮጵያን አቆጣጠር ሰኔ 23 በግብረ ሰዶም ዙሪያ የሚያጠነጠን ዘገባ ኢሲዲ አቅርብ ያለው ለህዝቡ ሁኔታው እየባሰ ስለመጣ የበለጠ ትኩረት ሁሉም ክፍል እንዲሰጠውና ህጻናቶችን እየተጎዱ 22% የወንድ ልጅ ጥቃት እየደረሰ ስለሆነ ይህንን ለማስገንዘብ ስለፈለግን ነው።
በጣም አመሰግናለሁ ሊቀ ትጉሃን። ይሄ እንዳለ ሆኖ እኛም ቅድም በመግቢያ ላይ ልገልጸው እንደሞከርኩት በድረገጻችን ላይ በአፕሪል 26 እንግዲህ አቆጣጠራችን ብዙ ጊዜ የውጪ ፕሮግራም ስለሆነ በውጪ አቆጣጠር ነው ይቅርታ ግን ከሰባት ቀን በኋላ ይመስለኛል ሰላማዊ ሰልፍ ሊደረግ አዲስ አበባ ወጣቶች ፎረም ጋራ በመተባበር እንዳሉት ግንዛቤ ለማስጨበጥና በአሁኑ ሰዓት በተለይ ወደ 22% የወንድ ልጅ ጥቃት እንደደረሰ ህጻናቶችም በዚህ ሰለባ እንደሆኑ ገልጸዋል። ከምን የመነጨ ነው ይህ ሰልፍ ሊከለከል የቻለው? አሁን ትንሽ ግራ የገባን ነገር መንግስት እንደውም በፓርላማ በኩል አጽድቆ ይሄ ምህረት የማይደረግለት ወንጀል ነው ተብሎ ነበር የሚል ዜና ነበር የሰማ ነው። አሁን ደግሞ መንግስት ራሱ ከልካይ ሆነ። እንዴት ነው ይህንን ነገር የሚያዩት እርስዎ?
ማለትም ሚያዝያ 2 ሐሙስ በፕሬስ ኮንፈረንስ ነበር ጋዜጣዊ መግለጫ ለተለያዩ ሚዲያዎች ለአሶሺየትድ ፕሬስ፣ አጃንስ ፍራንስ ፕሬስ እና አሜሪካን እንዲሁም አገር ውስጥ ላሉት ሚዲያዎች እየሰጠን እንዳለ ከሰዓት ላይ ነው መታገዱን እየሰማ ነው። መንግስት ፈቅዶልን ነው በህጋዊ መልኩ ነው ፍቃድ ሰጥቶን ለህዝቡም ያሳወቅ ነው የገለጽ ነው ማለት ነው። ትክክለኛ በምን መልኩ ነው የቆመው የሚለውን አላወቅኩም። መንግስት ቤት በኩል አይቶት እንዳስቆመ አልገባኝም። ነገር ግን ያለኝ መረጃ ምንድን ነው ከጠቅላይ ቤተ ክህነት ማን እንደወከላቸው የማይታወቁ ሰዎች በምን መልኩ እንደሆነ አናውቅም። ማህበሩን ህጋዊ ማህበር አይደለም የታገደ ማህበር ነው ኃላፊነት ማንም ሊወስድ አይችልም የሚል አቶ ማርቆስን እንዳናገሩት እዛ ያለው መረጃዎች ይገልጻሉ። ነገር ግን ማህበሩ ህጋዊ የሆነ ማህበር ነው። እንኳን ሃይማኖታዊ ማህበር ያለ ይሆንና ማንኛውም ሃይማኖት የሌለውም ሰው ቢሆን ይህንን አላማ ሁላችንም ልንደግፈውና ልናበረታታ የሚገባ ነው። እና ቤት በኩል እንዴት ሊታገድ እንደቻለ ያው አቶ ማርቆስ ነው የሚያውቁት። ግን ደብዳቤውን የአዲስ አበባ ወጣቶች ፎረም ተቀብለውታል። ሰላማዊ ሰልፍ መካሄድ እንደማይቻል ለያልተወሰነ ጊዜ መራዘሙ አመራሮቹ ነግረውኛል፣ የአዲስ አበባ ወጣቶች ፎረም አመራሮች።
ስለዚህ ደብዳቤው በቀጥታ ለእርሶ አልደረሰዎትም? ከእነሱ ነው የሰሙት ማለት ነው?
አዎ፣ ምንድን ነው ደብዳቤ፣ በአንድ ደብዳቤ ነው የምንጠይቀው። ስንጠይቅ በሁለታችንን ማህተም በሁለታችንን ፊርማ ነው የሚጠየቀው። እነሱም ሲመልሱልን በአንድ ወረቀት ነው የሚመልሱልን። ባለፈው ፍቃድ ወረቀቱንም ስንወስድ ሶስት ሰዎች ፈረምን። በመጨረሻ እኔ ፈርሜ አንድ ወረቀት ነው የተቀበልን የፍቃዱን ማለት ነው። አሁንም ሲከለከል ከእነሱ ውስጥ ኃይለ ሚካኤል ፈርሞ ተቀብሎ ለሰብሳቢያቸው ለጸጋዬ ነው የሰጠው። ሰብሳቢያቸውንም አናግሬዋለሁ፣ ወረቀቱን እሰጥሃለሁ። ያው ተከልክለናል። በተለይ ቅዳሜ ልናካሄድ ያሰብነው የግንዛቤ ማስጨበጫ ልዩ ፕሮግራም በአዲስ አበባ ባህር አዳራሽ ማዘጋጃ ቤት አዘጋጅተን ነበረ። ሳይሳካ ነው የቀረው። በተለይ በልዩ ኤክስፐርት የሆኑት አዳነች ካሳ ጥናታዊም ጽሁፍ በግብረሰ ደም ዙሪያ እንዳያቀርቡ፣ ዶክተር ስዩም አንቶኒዎች ከዚህ በፊትም በዚህ ዙሪያ በብዛት ስለሰሩ በጤና አኳያ ያለውን ትንታኔ እንዲሰጡ፣ የህግ ባለሙያዎችና የተለያዩ የሃይማኖት ተቋማት ከሃይማኖታቸው አካባቢ ትንታኔ እንዲሰጡበት፣ ምሁራንን ያቀፈ የመንግስት ባለስልጣናትና ታዋቂ ሰዎችን የያዘ 1500 ሰው ጠርተን ነበረ ቅዳሜ በአራት ማለት ነው ሚያዝያ አራት። እሱም ሳይካሄድ ነው የቀረው።
አድማጮቻችን እየተወያየን ያለነው ከሊቀ ትጉሃን ደረጀ ነጋሽ የማህበረ ወንዬ አቡነ ተክለ ሃይማኖት ሰብሳቢ ጋር ነበረ። ሊቀ ትጉሃን፣ እንደው ምናልባት ይሄ ጥያቄ ወይም ደግሞ የመከልከሉ ምክንያት ከቤተ ክህነት አካባቢ ነው የሚል ግምት አለዎት?
እንግዲህ ይሄ ነው ትክክለኛ ይሄ ነው ብሎ ለማለት አንደኛ ወረቀቱን በእጅ መያዝ ያስፈልጋል። ሁለተኛ ደግሞ አው ከልካዩ ክፍል ነው በዚህ ምክንያት ነው የከለከልኩት የሚለው መልስ መስጠት የሚችለው። አሁን የኔ ጥያቄ ሰላማዊ ሰልፍ መቅረቱ ላይ አይደለም ተቃውሞ። ምክንያቱም መንግስት በተለያየ አይነት ሊያዩ ይችላል። ግብረ ሰዶማውያን በውስጡ ገብተው ለመብለጥ በጣም ሊያስቡ ይችላሉ። ምክንያቱም አሁን በእኛ ላይ ከፍተኛ ዛቻ እያደረጉብን ነው ያሉት እና ፕሮግራሙንም ዝግጅቱንም ሊያበላሹት ሊያስቡ ይችላሉ። ወይ ደግሞ ሌላም ጥያቄ ሊቀርብ ይችላል የሚል ስጋትም ኖሮ ሊሆን ይችላል። ግን እኔ ያዘንኩበት ጉዳይ ከቤተ ክርስቲያን ሰዎች ሄደው እንደዚህ አይነት ማህበሩ እንዲህ ነው ብሎ አላማውን መልካም የሆነውን አላማውን መደገፍ ሲገባቸው እንዲህ በማድረጋቸው እጅግ በጣም ታሪካዊ ስህተት ነው። ውስጤ ማዝናል። ወደፊትም በቤተ ክርስቲያንም ሆነ በመንግስት ህግ እነዚህ ሰዎች እንጠይቃቸዋለን ብለን ዝግጅት ይዘናል። ይህ ፕሮግራም ወደፊትም ቢሆን ይህን አላማ የሚደግፉ የኢትዮጵያውያን 97% የኢትዮጵያ ህዝብ ይህን አላማ አይቀበለውም። ይሄ ከእንስሳነት ያነሰ ነው። እንስሳት እንኳን የተፈጥሮ ህግን ጠብቀው ተመሳሳይ ጾታዊ ግንኙነት አያደርጉም። በየትኛውም ሃይማኖት ተቀባይነት የለውም። በየትኛውም ሃይማኖት በመጽሐፍ ቅዱስ እንደውም ፈጽሞ ይገደሉ ነው የሚለው፣ አይቀበለውም። እግዚአብሔር ደግሞ አይሳሳትም። ለአዳም ወንድ ቢያስፈልግ ኖሮ አዳምን ይፈጥርለት ሌላ አዳም ይፈጥርለት ነበር እንጂ ሔዋንን ባልፈጠረለት ነበር። እንደዚሁም ደግሞ በመጽሐፍ ቅዱስ ላይ ኖህ ወደ መርከቦች ያስገባ እንስትና ተባት የሆኑትን እንስሳትን ያስገባው። እንደትን ተራ ምሳሌ እንኳን ብንጠቅስ ውሻ እንኳን ሴት ውሻ ላይ 10 ሆነው ይፈነጫሉ እንጂ ውሻ ወንድ ውሻ ከወንድ ውሻ ጋር እንኳን ግንኙነት አያደርግም። ይሄ ማስተሳሰብ ለማውጣት ከዛ ውስጥ መውጣት እንደሚቻል የተጎዱትን ሰዎች ኢኮኖሚካሊ ድጋፍ እንዲያገኙ የስነ ልቦና ጉዳት ያለባቸውን የስነ ልቦና ባለሙያዎች እንዳይዋቸው በጤናም ጉዳይ በሽታን የሚያመጣ የፊንጢጣ ካንሰር የሚያስይዝ ጉበትን የሚያስይዝ ወፍራሙን አንጀት የሚጎዳ ለኤች አይቪ አብዝቶ የሚዳርግ መሆኑን በማስተማር ከዛ ህይወቶች እንዲወጡ ማድረግ ነው እንጂ የኛ አላማ መግደል ማሳደድ አይደለም። ሁለተኛ አንቀጽ 629 ስንመለከት ቀላል እስራት ነው የሚለው። ወንጀል ነው ግን ቀላል ነገር ነው። ይሄ በቀላል መታየት ስለሌለበት ህጉም መጥበቅ አለበት፣ መሻሻል አለበት፣ መጠንከር አለበት። ኢትዮጵያ ከዩጋንዳ በታሪክም በብዙ ነገርም የተሻለች ሀገር ናት፣ ቀደምት ሀገር ናት። እና ኢትዮጵያ ውስጥ በየትኛውም ነገር ድጋፍ የሌለው ግብረሰዶም ቢጠብቅ እነዚህ ተቃዋቾቹ ሊቀንሱ ይችላሉ። አሁን በጣም ናይት ክለብ አላቸው 150 ብር እየተከፈለ ፓርቲ ያዘጋጃሉ። ፓርቲያቸውንም ገብተን ታጣን ለህዝብ አቀርባናል። አንድ ሰው 8 ጊዜ የወንድ ሚስት ሆኖ አግብቶ ፈቷል። ህጋዊ ባልሆነ መንገድ አንድ ሌላ ሰው ሚስት ልጆች አሉት 17 የወንድ ሚስት ነበረው እዚህ አዲስ አበባ ውስጥ የሰባት አመት ህጻናት ለዚህ እየፈጸሙት የተያዙ አሉ። አባት ልጁን ልጅ እንደገና ወንድሙን በአንድ ቤት ውስጥ ሚስት አታቀም አባት ሁለት ልጆች ግብረሰደም ይሆናሉ። በአንድ ቤት ውስጥ ከአምስት በላይ ግብረሰደማያን ይሆናሉ። የአስር አመት ህጻን ልጅ 12 ህጻናትን አበላሽቷል። ማን ያስተማረ ሲባል ዩኒቨርሲቲ የምትማረው እህቱ። ሌዝቢያኒዝም በተለያዩ በአንዳንድ ዩኒቨርሲቲዎች እየተስፋፋ ስለመጣ ይህ ነገር ትኩረት ይሰጥበት፣ ህዝቡ ግንዛቤ ይኖረው፣ ከልጆች ጋር ይወያይ። አንድ ሰው 34 ህጻናትን በትቷል። አንድ ግለሰብ ከእነዚህ ውስጥ ሁለቱ ሰዎች ብቻ ናቸው ተናግረው በሁለት ክስ 25 አመት የተፈረደበት ይህ ሰው 32 ቤተሰብ አልተናገረም። ይህ ማለት ምን ማለት ነው? የማይናገረው ቁጥር ብዙ ነው እና ዝምታው ይሰበር። በኤንጂኦ ደረጃ እንኳን የሚጂኦ አቋቁሞ 300 ህጻናትን አሳድጋለሁ ብሎ 50 ህጻናት ተገፈዋል። በኤንጂኦ ደረጃ አሁንም በእርዳታ ሰበብ ገብተው እኒህ አይነት ነገሮች የሚያስፋፋሉ፣ ሴክስ ሪዝን የሚያስፋፋሉ። ስለዚህ እነዚህ ነገሮች ትውልዱን ልማታዊ ለማድረግ ሀገሪቷንም ለማሳደግ በረከትም ለማምጣት ግብረሰዶም ከኢትዮጵያ ውስጥ መጥፋት አለበት። ግብረሰዶምን እንጂ የምንቃወመው እኛ ሰዎቹን አይደለም። ሰዎቹን በማስተማር በመንከር በመገሰጽ ጥሩ ዜጋ እንዲሆኑ ማድረግ ይቻላል የሚል ነው የማህበሩም የእኛም አላማ።
ሊቀት ጉሃን በጣም ጥሩ ማብራሪያ ነው የሰጡት። እንዳሉት በኢትዮጵያዊነታችንም በባህላችንም የሌለ ነገር ነው ይሄ። ከሃይማኖትም አልፎ ብዙ ጊዜ ይሄ ኢትዮጵያዊነታችንም የኢትዮጵያዊነት እሴት አይደለም እንደዚህ አይነት ነገር። እንዳሉት ብዙ ሰው ይህንን ነገር ይቃወማል። ግን አሁን በተለያየ መንገድ እንደዚህ መደረጉ አዌርነስ ለመፍጠር እና ግንዛቤ ለመፍጠር የሚደረገው ነገር መደረግ ያለበት ነው ብለን ነው በእኛ በኩል የምናምነው። ከዚሁ ጋር አብሬ እንደው ልጠይቆት የምፈልገው ነገር ምንድን ነው፣ እንደዚህ አይነት የዚህ ችግር ሰለባ የሆኑትን ወጣቶች በእናንተ በኩል በእናንተ ማህበር በኩል ቀርባችሁ ለማነጋገር ወይ ደግሞ እነሱን ግንዛቤ ለማስጨበጥ የሰራችኋቸው ስራዎች አሉ ወይ?
ለምሳሌ እኔ ቪሲዲን ስሰራ ከሰባት አመት እስከ 32 አመት በዚህ ህይወት ውስጥ የነበሩትን ልጆችን ነው ቃለ መጠይቅ ያደረግኩት። 3 አመት ነው የፈጀብኝ ጥናቱ። መጽሐፍቶችን አንብቤያለሁ። እንደዚህ ተደፈር ነው የሚሉ በርካታ ልጆች ወደ ቤተክርስቲያን ከመሄድ እንዲሆን ነው የሚሉ ብዙ ነገሮችን ካየሁ በኋላ በእውነት ነገር ሀገራችን ላይ ይኖራል የሚለውን ስናይ ትልቁ 32 አመት እዛ ህይወት ውስጥ ሲያንቀሳቀስ የነበረ ለውጭ ሀገር ዜጎችም ሆኖ ለኢትዮጵያውያን ዲያስፖራ ሲመጡ ሰዎችን የሚያቀርበው አጠለል የሚባለውን ሰው አግኝቼዋለሁ። 8 ጊዜ የወንድ ሚስት ሆኖ ያገባ ሰው ነው፣ ህጋዊ ባልሆነ መንገድ ማለት ነው። እንዲሁም ኤሊያና የሚባለው 32 አመት በዚያ ውስጥ በሀገር ውስጥም ከሀገር ውጭም ያስተላል ይህን ህይወት ውስጥ ሲመራ የነበረ ወንደኛ ዳሪ የነበረ ሰው ነው። እሱንም አግኝቼዋለሁ። ከተደፈሩት 50 ህጻናት ውስጥ አንዱንም አግኝቼው አናግሬዋለሁ። ሌዝቢያንም እንደዚሁ በቪሲዲ እነዚህ በቪሲዲ ምስክርነት የሚሰጡ ሰዎች ናቸው። 7 አመትና 8 አመት በዚያ ህይወት ውስጥ የቆዩት ሰዎችን አናግረናል። ለመቀረጽ ፈቃደኛ ያልሆኑ ነገር ግን በዛ ህይወት ውስጥ ያሉትንም ሰዎች አናግረናል። ከዛ ህይወት ውስጥም እንዲወጡ ያደረግናቸው አሉ። ቪሲዲ እንኳን ከተሰራ በኋላ ከመቶ በላይ በፍጥነት ከዛ ህይወት ውስጥ የወጡ ሰዎች አሉ። ከአውሮፓም እየደወሉ እያለቀሱ የዚህ አይነት አስከፊ ህይወት መሆኑን አልገባንም ነበር በመጽሐፍ ቅዱስ እይታ ይሄን አልተረዳንም ነበር ያሉ አሉ። ከዩኒቨርሲቲ የወጡ አሉ። አካለ ስንኩል አይነ ስውር ሆኖ በዛ ውስጥ የገቡ ሰዎች የወጡ አሉ። እና በርካታ ሰዎች ከዚያ ህይወት ውስጥ ወጥተዋል። የስነ ልቦና ጉዳት ያለባቸውን ወደ ዶክተር ስዩም አንቶኒዮስ እየላክን እነሱ ጋር የህክምና ባለሙያ በጣም ጥሩ ሰው ነው። በዚህ ዙሪያ ላይ ትልቅ ዋጋ እየከፈለ ያለ ሰው ነው ዶክተር ስዩም አንቶኒዮስ። በኤዩ አዳራሽም እንደዚህ ፕሮግራሞችን አቅርቦ ነበር የሃይማኖት አባቶችንም ጠርቶ እና ወደ እሱ እና ወደ ሌሎች ሐኪሞችም እየመራን ያለ ነው። አሁንም በርካቶችን ለማውጣት ነው አላማችን። በተለይ ከዚያ ውስጥ መውጣት አይቻልም የሚል የስነ ልቦና ተጽዕኖ ያለባቸው አሉ። እነዚህ ግብረ ሰደማያን የሚያፈሩት የተሳሳተ መረጃ አለ። የተፈጥሮ ጉዳይ የሆርሞን ጉዳይ ነው የሚሉት አለ። ስል ስለሚፈጥር ስለሚያሳክክ ነው የሚሉት አለ። እና ከዚያ ውስጥ አንዴ ከገቡበት መውጣት አይቻልም ብለው ተስፋ ቢስ ራዕይ አልባ የሚያደርግ ንግግር ይናገራሉ። ነገር ግን ከዛ ውስጥ መውጣት እንደሚቻል ስል እንደማይፈጥርና የተፈጥሮ ጠባይ ሳይሆን የተፈጥሮ ጉዳይ ሳይሆን የራስ ባህሪ መሆኑን እያስረዳል። እየወጡ ያሉ ሰዎች አሉ። በተቃራኒ መልኩ ደግሞ መብታችን ነው፣ ምንም አታመጡም፣ እንደውም ህጉንም እናስነፈዋለን፣ ለህይወታቸውም ላይ አደጋ እንጥላለን ብለው በማፈራራት በመዛት የሚመጡም አሉ። ቀርበውም ደግሞ ምን አለበት አቆም ልጆችን ብታሳድግ እንብለው እንደሆነ ለመምከርም የሚሞክሩ አሉ። እና የህግ ባለሙያዎች ሁሉ አሏቸው 15 ዓመት ግብረሰዶም ውስጥ የቆየ የህግ ባለሙያም ትላን አውርተናል በዚህ ዙሪያ ላይ እና ሲናገር የነበረው ህጉን ጭራሽ እናስነፋዋለን የሚል ነበር ሀሳቡ። ተመልሻለሁ ተጠፍቻለሁ ብሎ እንደገና ደግሞ በሌላ አንግል የራሷ የሚሰሩ ሰዎች አሉና ብዙዎችን አግኝተናቸዋል። አሁንም እያገኘናቸው ነው።
እንደው የህጉን ጉዳይ ካነሳን አይቀር በዚህ ባለፈው ሳምንት ይመስለኛል በፓርላማው ውስጥ የግብረሰዶም ወንጀል በፕሬዝዳንቱ ምህረት የማይደረግለት ወንጀል እንዲሆን ተወስኖ ነበር። ያ ህግ አለፈ ወይስ ምን ላይ ደርሷል?
አይ ገና ነው አልተወሰነም። እና እንደውም ባለፈው ከሁለት እና ሶስት ቀናት በፊት እኔ ቢሮ ውስጥ እንደዚህ የውጭ ጋዜጠኞች በጠየቁኝ ሰዓት ምህረት የሚያሰጠው ህግ ከእንትነው ላይ ወጥቷል የሚል ጥያቄ አቅርባልኝ ነበረ። እኔ ግን እስካሁን የማውቀው ምህረት የሚከለከለው ህግ እስካሁን እንዳለ ነው የማውቀው እና ለፓርላማ ቀርቦ የጸደቀ ነገር የለም። ነገር ግን ዋና አሁን ጥያቄ የምህረቱ ጉዳይ ሳይሆን ህጉ እጅግ በጣም መጥበቅ መቻል አለበት። አንድ ህግ ሲወጣ ካለው ከሀገሪቷ ነባራዊ ሁኔታ ነው ተጀምሮ ነው የሚወጣው የሚሻሻለው። ሙስና ሲበዛ ስለ ሙስና ህግ ሊወጣ ይችላል፣ ስለ ሌላም ስለሌላ። አሁን 97 የወጣው የኢትዮጵያ ህግ አንቀጽ 629 እስከ 632 ላይ ከቀላል እስራት እስከሚልቅ ጽኑ እስራት ነው የሚለው። በ97 ይህ ህግ በወጣበት ሰዓት ያለው የግብረሰዶም እንቅስቃሴ ምን ይመስላል ብለን ስናይና አሁን በ2006 ያለውን ስናይ በጣም ሰማይና ምድር ነው። በተለይ በዚህ 5 ዓመታት ውስጥ እጅግ በጣም እየተስፋፉ ነው እየሄዱ ያሉት እና ፓርቲ የማድረጉ እንቅስቃሴ ልጆችን ትምህርት ቤት በተለይ ህጻናቶች ናቸው አሁን በቅርቡ ወላጅ መጣ ስታናግረኝ የስድስት ዓመት ህፃን እስቲ አስተውሉ፣ የስድስት ዓመት ህፃን ልጇ በሁለት ልጆች ተደፍሮ ሶስተኛ በር ይጠብቅ ነበር እንገላለን ስላሉት አልተናገረም። ይህ ልጅ ስላልተናገረ ሸገራ ሲቀመጥ ከደም ጋር እየተቀላቀለ ነው፣ ሆስፒታል ሲሄድ በወንዶች እንደተደፈረ ተነገራት። ከዛ ስትጠይቀው ይህንን ነገር ነገረ ስላስፈራሩኝ ማለት ፖሊስ ጣቢያ አመለከተች። ነገር ግን እጅ ከፍንጅ ስላልተያዘ አንዱም ችግር የአፈጣጠም ችግር ስለሆነ ይህን ያደረሱ ልጆች ደግሞ የገንዘብ አቅም ያላቸው ልጆች ስለሆኑ ልጁ ትምህርቱን አቁሞ ቤት ቀይሮ ከቤት አይወጣም። እንግዲህ እግዚአብሔር ያሳያችሁ የስድስት ዓመት ህፃን ልጅ በዚህ እድሜው እንዲህ ከሆነ ነገ ጠዋት ምን አይነት ዜጋ ነው የሚሆነው? አቀልምና ኤልያና የስድስትና የስምንት ዓመት ህፃን ሆነው ተደፍረው ነው 32 ዓመት በዛ ህይወት ውስጥ የቆዩት። አሁን ከዛ ህይወት ውስጥ ወጥተዋል። ነገር ግን እነዚህ የወጡትንም ልጆች ራሱ ከወጡ በኋላ ድብደባ ይደርስባቸዋል። እኛ ላይ ማስፈራሪያ ዛቻ ነው። እነሱን ተደብድበው ሰባብሯቸው ለምን የሚስጥር አወጣችሁ ተብሎ ተመጥተዋል። ራቁታቸውን በፓንት የላኳቸው ጊዜ አለ። ይብን የሚበሉት የሉም። በዛ ህይወት ውስጥ እያሉ ግብረሰዶማውያን በሆኑ ስበታት ወንደኛ አዳሪ ስለሆኑ ገንዘብ ያገኛሉ። ከዛ ህይወት ሲወጡ እንኳን በኢኮኖሚ የሚደግፋቸው አካል አጥተው የሚለምኑበት ሰዓት ላይ ነው እና ያለው። ሌሎቹ ምን አሉ? እናንተ እንኳን ምን አገኛችሁ? እኛን ውጡ የምትሉን እናንተ ምን ያገኛችሁ? ትወጣለ ምን ተለወጣችሁ ራሳችሁ? እያሉ ሞራላቸውን የበለጠ የሚነኳቸው ግብረሰዶማውያን እና ሴቶችም ወንዶችም አሉ። እና ድርጊቱ እጅግ በጣም የሰፋ ነው። እኔ በእኔ እይታ በጣም እጅግ የሰፋ ነው ነው የምለው።
ሊቀት ጎሃን ደረጀ ነጋሽ፣ እንደው ሰፊ ጊዜ ኖሮን ብንወያይ በጣም ደስ ባለኝ ነበር። ፕሮግራማችን በጊዜ የተጣበበ በመሆኑ ነው እንጂ ይሄ መወያየትና አብዛኛውም አድማጭ አንባቢም የድረገጻችንም አንባቢ ሊሰማው የሚያስፈልገው ጉዳይ ነው ብለን እናምናለን። ጥቂት ደቂቃዎች አሉኝ። ከአሁን በኋላ ምን ለማድረግ አስባችኋል? የሚቀጥለው ቀጣይ እርምጃ ምን ይሆናል ብለው ያስባሉ በእርሶ በኩል?
ይሄ እንቅስቃሴው እንግዲህ ይቀጥላል። አሁን ለምሳሌ የቤተክርስቲያኑ ዋና አራት ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ ጋር ማህበራችን ደብዳቤ አስገብቶ ይነጋገራል። አሁን ያው ሰሞነ ሕማማት ስለሆነ ከሰኞ በኋላ ባለው እንቅስቃሴ ቅዱስ ሲኖዶስን የምናቀርባቸው ጥያቄዎች አሉ። አንደኛ ጥያቄ ማህበሩ ባለበት ዓላማ እንዲቀጥልና ቤተክርስቲያን ጋር የበለጠ ድጋፍ እንዲሰጠው ማድረግ ነው። ይሄ አይሆንም ካሉ ይሄን ዓላማ ቅዱስ ነው ብላ ስለምታምን ቤተክርስቲያን የማትቀበለው ጉዳይም ስለሆነ ከዚህ በፊት ብፁዕ አቡነ ጳውሎስን ነፍሳቸውን ይማርና ስብሰባ ላይም ያወገዙት ጉዳይ ስለሆነ ቤተክርስቲያኗ ኃላፊነትን ይዛ መንቀሳቀስ መቻል አለባት። ሲጀምር ይህ ስራ የሚያሳየን የሃይማኖት አባቶች ስራ ነው፣ መቀጠል አለበት። እኔ ግን በግሌም እንደ ማህበረም እንደ ኢትዮጵያዊነትም እንደ መምህርነትም እንደ ሰባኪነትም እስከ መጨረሻው ድረስ እገፋበታለሁ። ሞት እንኳን ቢሆን ከዚህ ነገር የሚገድበኝ የለም። ግብረሰዶም ከኢትዮጵያ መጥፋት አለበት፣ ጎጂ ነገር ነው የሚል አቋም ነው ያዝኩት።
ሊቀት ጎሃን ደረጀ ነጋሽ የማህበረ ወንዬ አቡነ ተክለ ሃይማኖት ሰብሳቢ፣ ስለነበረን ጊዜ በጣም እያመሰገንኩ በዚህ አጋጣሚ የትንሳኤን በዓል በመመኘት በዚሁ እሰናበታለሁ። ወደፊት በፕሮግራማችን ላይ ቀርበው አንዳንድ ጉዳዮችንም እንደምንወያይ ተስፋ በማድረግ ለአሁኑ በዚህ እሰናበታለሁ። ስለነበረን ጊዜ በጣም አመሰግናለሁ።
እግዚአብሔር አክብርልን። ይህን ቅዱስ አላማ ይዛችሁ ስላወያያችሁ እኔም በሌል እግዚአብሔር ስም አመሰግናለሁ። ክብር ይስጥልኝ።
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።